የሚያስተምረን ነገሮች አሉ። የምንመለከትበት እንግዲህ መነሻ የሚሆነን ሐሳብ የምናገኘው በጢሞቴዎስ መልእክት ውስጥ ነው። በዚህ በአንደኛ ጢሞቴዎስ ምዕራፍ 6 ውስጥ የተለያዩ ክፍሎችን እዛው ውስጥ ባለው ሐሳብ ውስጥ እንግዲህ አንዳንድ ሐሳቦችን ዘለል ዘለል እያልን አብረን እናያለን። ከ3 ጀምሮ እስከ 13 ያለውን አነባዋለሁኝ። እንደዚህ ይላል አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 3 ጀምሮ፣ እነዚህን አስተምርና ምከር፣ ማንም ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። ከነዚህም ቅናትን፣ ክርክር፣ ስድብ፣ ክፉ ሐሳብም፣ እርስ በእርስ መናደድም ይወጣሉ። አእምሯቸውም በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማትረፊያ በሚሆን በመሰላቸው ሰዎች ይገኛሉ። እንደነዚህ ካሉት ራቅ፣ ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንም፣ አንዳችንም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅንና እግዚአብሔርን መምሰል፣ እምነትንና ፍቅርን፣ መጽናትንም የዋህነትንም ተከታተል። መልካሙንም የእምነት ገድል ተጋደል። የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊው በጲላቶስ ዘንድ መልካምን መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ ብሎ ይናገራል። እውነተኛ መንፈሳዊነት ብለን ስንል ሰዎች በተለያየ መልኩ መንፈሳዊ ሆነው ለመገኘት የሚሞክሩት የሚያደርጓቸው ነገሮች አሉ። መጽሐፍ ቅዱሳችን ግን ስለ እውነተኛ መንፈሳዊነት ሲናገር እውነተኛ መንፈሳዊ ሰው ተብሎ የሚጠራው ሰው ምን አይነት ማንነት አለው የሚለውን ነገር ለማየት እንግዲህ ጳውሎስ በተለይ መልእክታተ መጋቤ በሚለው በዚህ በተከታታይ በሆኑት ለጢሞቴዎስና ለቲቶ በጻፈው መጽሐፍ ውስጥ የምናገኛቸው ሐሳቦች አሉ። እውነተኛ መንፈሳዊነት ምን ይመስላል? እውነተኛ መንፈሳዊ ሰው ማን ነው? ይህንን መሆን የሚቻለውስ እንዴት ነው? አሁን መሆን የሚቻለው እንዴት ነው ከሚለው ጀምረን ነው ያንን መንፈሳዊ ሰው ማንነቱን ማየት ማግኘት የምንችለው። በተለምዶ የእኛ ማህበረሰብ ባልሳሳት 95% በእግዚአብሔር መኖር የሚያምን ነው። እንደዛ ይባላል። እንግዲህ ምን ያህል ሰርቬው ይሰራ ይሰራ ባላቅም፣ ግን እንደዚ አይነት ነገር አለ። በምንሄድበት በምናሳልፍባቸው ቦታዎች በጣም ሰዎች ከአምላክ ጋር ከእግዚአብሔር ጋር የተገናኘ ነገር አላቸው። በተለያየ እምነት ውስጥ ሃይማኖት ውስጥም ቢሆኑ አንድ መለኮት አለ ብለው ያስባሉ። ይሄ ግን ሰዎች በእውነት መንፈሳዊነትን ወይም ደግሞ እውነተኛ መንፈሳዊ ሊያደርጋቸው የሚችለውን ማንነት የሚያገኙት እንዴት ነው? ብዙ ሃይማኖታዊ ተግባሮች በዓለማችን ዙሪያ ይከናወናሉ፣ ይደረጋሉ። ሰዎች ሃይማኖታዊ ተግባራትን የሚፈልጉበት መሰረታዊ ምክንያት ከእግዚአብሔር ጋር ለመገናኘት ነው። ሰዎች ወደ እግዚአብሔር ለመቅረብ እግዚአብሔር እንዲቀርባቸው እግዚአብሔር ላል በቃ ምሕረትን እንዲያደርግላቸው የሚያደርጉት ብዙ የተለያዩ ነገሮች አሉ። መንፈሳዊ ሊያደርጉ የሚችሉ ነገር ግን መንፈሳዊነት ያልሆኑ ነገሮች ናቸው። በሃይማኖት ጥላ ስር የሚደረጉ ነገሮች፣ መንፈሳዊ ቋንቋን መናገር፣ መንፈሳዊ ቋንቋ በየትኛውም አይነት መልኩ የሚለመዱ ቃላቶች አሉ። በቃ ያንን እነዛን አይነት ነገሮች አድርገን መገኘታችን መንፈሳዊ አስብሎ ሊያስጠራን የሚችል አይነት ግንዛቤ፣ አመለካከት ሰዎች ይኖራቸዋል። መንፈሳዊ ተግባራትን ማድረግ፣ አንዳንድ መንፈሳዊ ነገሮችን አድርገን መገኘታችን መንፈሳዊ እንደሆንን እንድናስብ ሊያደርገን ይችላል። ወይም ደግሞ መንፈሳዊ ብለን ከምናስባቸው ሰዎች ጋር መዋል፣ በተለምዶ በዚህ በአማኙ ማህበረሰብ ላይ በጣም ከሚሰብኩ ከሚያስተምሩ ከእንደዚህ አይነት ሰዎች ጋር መዋላችን መንፈሳዊ እንደሆነንም አስበን ራሳችን እንድንቆጥር ያደርገናል። በብሉይ ኪዳን እነ አሮንንና ኢያሱን እንኳን ብንመለከት አሮን ከሙሴ ጋር መዋል የቻለ ሰው ነው። ነገር ግን የእውነት የእውነት ከእግዚአብሔር ጋር ያለ ግንኙነት ገብቶታል ወይ ብለን ብንል አሮን የሆነ የሳተበት ነገር ነበረ። ታስታውሱ እንደሆነ ሙሴ ወደ ተራራው በወጣ ጊዜ ከእግዚአብሔር መልእክትን ለመቀበል በዘገየ ጊዜ ይላል ሕዝቡ አሮንን ምን አሉት? እኛ ከግብፅ ምድር ያወጡን አማልክቶች ስላሉ አምላክ ስራልንና እናምልክ አሉት ይላል። አሮን በተለምዶ ከሙሴ ጋር ሲውል ሲያሳልፍ ህዝቡ ያለው አስተሳሰብ አመለካከት ምንድን ነው? እሱ መንፈሳዊ ሰው ነው አይደል ብሎ የሚያስበው። ግን መንፈሳዊነቱ የተገለጠበት መንገድ ግን የተሳሳተ ነው። አሮን ምን አደረገ ይላል? ከእስራኤል ህዝብ ወርቅ ሰበሰበና ጥጃ የጥጃ ምስል ሰራላቸው ይላል። ስለዚህ አሮን እንደ ካህን ስለሚቆጠር ለእነዚህ ሰዎች መንፈሳዊ ሊያደርጋቸው የሚችልን ነገር ይዞ መቅረብ ችሎ ነበረ። ግን የእውነት መንፈሳዊ ነበር ወይ ብለን መጠየቅ ያለብን። ግን መንፈሳዊ ግን አልነበረም። እውነተኛ መንፈሳዊነት ኢያሱን በዛ ተቃራኒ ስንመለከተው ኢያሱ ደግሞ የእስራኤልን ህዝብ ነፃ ከወጣ በኋላ ወደ ተስፋይቱ ምድር ካስገባቸው በኋላ በመጨረሻ በህይወቱ ፍጻሜ ላይ ያላቸው ነገር ምንድን ነው? እሱ እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ ማንን እንታመልኩትን ምረጡ ብሎ አላቸው ይላል። ጢሞቴዎስንና ዴማስን ብንመለከት ከጳውሎስ ጋር የነበሩ ሰዎች ናቸው። አብረው የውሉ ያሳልፉ የነበሩ ሰዎች ናቸው። ጳውሎስ ስለ ዴማስ ሲናገር ዴማስ የአሁኑን ዓለም ወዶ ሄዷል ብሎ ይላል። ነበር አብሮት ነበር እኮ አብሮ ያሳልፍ ነበር። ስለ ጢሞቴዎስ ግን ሲናገር ግን ከዛ የተለየ ነው። አሁን ባነበብነው ሀሳብ ውስጥ ማለት እኔና እናንተ መንፈሳዊነታችንን እንዴት ነው የምናየው? መንፈሳዊነት እንዴት ይገኛል? መንፈሳዊነት ሃይማኖታዊ ተግባራትን በማድረግ የምናገኘው የህይወት ውጤት ነው ወይ ብለን ስንል መጽሐፍ ቅዱሳችን በጣም በጥንቃቄ ስናነበው የሚናገረን ያንን አይደለም። ዮሐንስ ወንጌል ውስጥ በጣም የምናስታውሰው የምናውቀው ታሪክ አለ። የኒቆዲሞስ ታሪክ ይባላል። ኒቆዲሞስ በጣም ሃይማኖተኛ ሰው ነው። በዛን ዘመን በነበሩ የሃይማኖት ሰዎች በጣም የተከበረ የተፈራ ሰው ነው። ወደ ኢየሱስ በምሽት መጣ ይላል ምዕራፍ 3 ላይ። ምዕራፍ 2 ላይ ዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ ክርስቶስ ቤተ መቅደስ ውስጥ ገብቶ ካጠራ በኋላ የሆነ ክስተት ነው ክስተቱ። ያ ቤተ መቅደስ ሰዎች እግዚአብሔርን የሚያመልኩበት፣ ሰዎች እግዚአብሔርን ለማምለክ የሚሰበሰቡበት፣ ሰዎች በእግዚአብሔር ፊት ይዘው የሚቀርቡትን መስዋዕት በጣም መንፈሳዊ አድርጎ ሊያቀርባቸው በሚችል መልኩ የታዘዙትን በማድረግ መንፈሳዊ ነን ብለው እንዲያስቡ የሚያደርጉት ተግባራትን የሚይዙ የሚይዝ ስፍራና ቦታ ነው። ጌታ ግን በዛ ስፍራ ላይ ያላቸው ነገር ምንድን ነው? እሱ ቤቴን የወንበዶች ዋሻ አደረጋችሁት፣ ቤቴ የጸሎት ቤት እንጂ ብሎ ይናገራል። ለካስ መንፈሳዊነት ከእግዚአብሔር ጋር መገናኘት፣ ከእግዚአብሔር ጋር ህብረት ማድረግ እንጂ ያንን አይነት አክቲቪቲ አድርጎ መገኘት አይደለም። ወደ ኒቆዲሞስ ታሪክ ስንመለስ እንዴት ሆነን ነው መንፈሳዊ መሆን የምንችለው የሚለውን ነገር ስንጠይቅ ኒቆዲሞስ በራሱ በጣም ሃይማኖትን ጠንቅቆ የሚያውቅ የተማረ የተረዳ ሰው ነው። በጣም የተከበረ ሰው ነው። ኒቆዲሞስ ስለ እግዚአብሔር መንግስት ያለው ግንዛቤ ያለው መረዳት በጣም ጥሩ ነው። ኢየሱስ ክርስቶስ የተናገረው ነገር ምንድን ነው? ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። መንፈሳዊ መሆን የሚቻለው በእግዚአብሔር መንፈስ አማካኝነት ዳግመኛ በመወለድ ነው። ክርስቶስን ማዳን በመቀበል ነው። ኢየሱስ ክርስቶስ ብቸኛ የመዳኛ መንገድ ስለሆነ ማለት ነው። የእውነተኛ መንፈሳዊነት ጅማሬ ያለው የቱ ጋር ነው? ክርስቶስ ኢየሱስ ስለ እኔ ኃጢአት በመስቀል ላይ መሞቱን ከሞት መነሳቱን በማመን በመቀበል ኢየሱስ ክርስቶስ ብቸኛ የመዳኛ መንገድ እንደሆነ ስቀበል፣ ያን ጊዜ መንፈሳዊነት በእኔ ህይወት ይጀምራል። በጥሩ የሃይማኖት ማንነት ውስጥ ልንኖር እንችላለን። ያ ግን መንፈሳዊ ሊያደርገን አይችልም። ስለ ጢሞቴዎስ ጳውሎስ ሲናገር በእምነት እውነተኛ ልጄ ለሆነው ለጢሞቴዎስ ብሎ ይናገራል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 መንፈሳዊ መሆን የሚቻለው በእምነት ነው። ማለትም እግዚአብሔር በእኛ ምትክ መስዋዕት አድርጎ ልጁን ክርስቶስ ኢየሱስን ሰጥቷል። በመስቀል ላይ ኢየሱስ ክርስቶስ ሲውል ያደረገው ነገር ምንድን ነው? እሱ በእኛ ላይ ማረፍ የሚገባውን የእግዚአብሔርን ቁጣ እሱ ላይ አሳርፎበታል ማለት ነው። እኛ ልንቀበለው የሚገባንን መከራ እርሱ ተቀብሎልናል። ስለዚህ ስለ ጢሞቴዎስ ሲናገር ጳውሎስ በሌላ ቦታ ላይ ምን ብሎ ይናገራል? ግብዝነት የሌለበት እምነትህን አስታውሳለሁ። ይህ እምነት ቀድሞ በአያትህ በሎይድ እንዲሁም በእናትህ በዩንቄ ዘንድ እንደነበረ አሁን ደግሞ በአንተ እንዳለ ተረድቻለሁኝ። ሰዎች እውነተኛ የሆነን መንፈሳዊነት በማመን ከእግዚአብሔር የሚቀበሉት ነው። እውነተኛ መንፈሳዊነት ከእግዚአብሔር ጋር ባለ እውነተኛ የሆነ ንስሐ የሚደረግ ራሳችንን የምናስተካክልበት መንገድ ነው። በእግዚአብሔር ፊት ኃጢአተኞችና በደለኞች ነበርን ብሎ መጽሐፍ ቅዱስ ይናገራል። ንስሐ በመግባት በእምነት ከእርሱ ጋር ሰላምን ማድረግ እንደምንችል መጽሐፍ ቅዱስ ይናገራል። ኒቆዲሞስ የነበረበት ጥያቄ በጣም ስለነበረው የሃይማኖት ማንነት ሳይሆን ነገር ግን ስለ እውነተኛ መንፈሳዊነት እንዲያስብ ኢየሱስ ክርስቶስ ፈልጎ ነበር። መጽሐፍ ቅዱስ በተለይ ስለ ሶስት አይነት ሰዎች ይናገራል። አንደኛው ፍጥረታዊ ሰው የሚለው ነው። ሁለተኛው ስጋዊ ሰው፣ ሶስተኛው መንፈሳዊ ሰው። አሁን እንግዲህ እያወራን ያለነው በዚህ መንፈሳዊነት ወይም ደግሞ ማንነቱ ስላለው ሰው፣ በክርስቶስ ኢየሱስ በማመን ዳግም ስለተወለደው ሰው፣ ያ መንፈሳዊነት እውነተኛ መንፈሳዊነትን ምንድን ነው የሚለውን ነገር እንድናይ እንድንጠይቅ ማለት ነው። መጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ ሁለት ላይ ምን ብሎ ይናገራል? መንፈሳዊ ያልሆነ ሰው ከእግዚአብሔር መንፈስ የሆነውን ነገር ሊቀበል አይችልም። ምዕራፍ 2 ከቁጥር 14 እስከ 15። ምክንያቱም እንዲህ ያለው ነገር ለእርሱ ሞኝነት ነው፣ በመንፈስ የሚመረመር ስለሆነ ሊረዳው አይችልም። መንፈሳዊ ሰው ግን ሁሉንም ነገር ይመረምራል፣ ራሱ ግን በማንም አይመረመርም። ስለዚህ ፍጥረታዊ ሰው አለ። ስጋዊ ብለን የምንለው ደግሞ በክርስቶስ ኢየሱስ ያመነ ነገር ግን ያልበሰለ ያላደገ ብለን የምንለው ማለት ነው። ከዛ ሶስተኛው ደግሞ መንፈሳዊ ሰው አሁን እውነተኛው መንፈሳዊ ሰው ብለን የምንለው እንግዲህ ያንን የእግዚአብሔርን ሐሳብ የተረዳ ያወቀ የተገነዘበ በእግዚአብሔር ፊት እንዴት ነው መኖር ያለበት በምንድን ነው መገለጫው የሚለውን ነገር ለማየት ማለት ነው። መንፈሳዊ ሰው ከላይ እንዳነሳ ነው በሕይወቱ ዋጋ የሰጠው ለማን ምን መሆን እንዳለበት የተረዳ ሰው ማለት ነው። መንፈሳዊ ሰው ለማን ምን መሆን እንዳለበት ማለትም ጌታን ክርስቶስን ስንቀበልና ስንከተል በሕይወታችን ውስጥ ጌታ የጠየቀን ጥያቄ አለ። ምንድን ነው የጠየቀን? ሊከተለኝ የሚወድ ቢኖር ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ምን ያደርገኝ? ይከተል። በአዲስ ኪዳን ውስጥ መንፈሳዊ ሰውነትን እውነተኛ መንፈሳዊነትን መጽሐፍ ቅዱስ ሲናገር ለሁላችንም የተሰጠ ነው። በክርስቶስ ኢየሱስ በማመን የዳንን ሰዎች የምናገኘው ሕይወት ነው። መንፈሳዊ ሰውነት በጣም የተለዩ ሰዎች በተለየ መልኩ ያላቸው ሌሎች የማይደርሱበት አይደለም። በብሉይ ኪዳኑ ዘመን የነበረው ስርዓት ምንድነው? እሱ ሊቀ ካህን አለ፣ ካህናቶች አሉ፣ የቤተ መቅደስ አገልጋዮች አሉ። እነዚህ ሰዎች ከተቀረው ህዝብ ይልቅ በጣም ለእግዚአብሔር የቀረቡ ናቸው። ስለዚህ ታስታውሱ እንደሆነ ለእግዚአብሔር የሚቀርበውን መስዋዕት ይዘው ሲመጡ ወደ ካህናቶቹ ወደሚያገለግሉት ሰዎች ይዘው ይመጣሉ። መስዋዕታቸውን ያቀርባሉ፣ እግዚአብሔር መስዋዕታቸውን ይቀበልላቸዋል። አዲሱ ኪዳን ያደረገው ነገር ምንድን ነው? እሱ ኢየሱስ በመስቀል ላይ ራሱን በመሰዋት በሰጠ ጊዜ የቤተ መቅደስ መጋረጃ ለሁለት ተቀደደ ይላል አይደለ? የሆነበት ምክንያት ምንድን ነው? እሱ ሰው በክርስቶስ ሆኖ ወደ እግዚአብሔር መቅረብ እንደሚችል ማለት ነው። ወደ እግዚአብሔር ለመቅረብ እኔና እናንተን የሚጠይቀን ነገር ቅድም እንዳልኩትኝ በክርስቶስ ስራ ማመን፣ ያ እንድንጸድቅ ያደርገናል። ያ ያገኘነው ጽድቅ ወደ እግዚአብሔር ለመቅረብ የምንችልበትን ጸጋ ይሰጠናል። ኢየሱስ ክርስቶስ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ሲል ያ መንፈሳዊነትን በተለየ መልኩ የተጎናጸፉ ሰዎችን ሳይሆን ሸክም የከበደባቸውን፣ በጣም ደስ ይላል አቀራረቡ፣ ሸክም የከበደባቸውን እንጂ የተለየ ማዕረግ ያላቸውን አይደለም የሚለው። እውነተኛው መንፈሳዊነት በተለየ ማዕረግ ውስጥ መገኘት ሳይሆን ሸክም ከከበደብን ያ ለእውነተኛ መንፈሳዊነት እኛን የሚያመቻቸን ነው ማለት ነው። ኃጢአተኞች ከሆነ ሸክም ከከበደብን ወደዚህ ጌታ ወደ ክርስቶስ እንቅረብ ወገኖች። መጽሐፍ ቅዱሳችን ስለዚህ ደህንነት ሲናገር ቲቶ መጽሐፍ ምዕራፍ 2 ከቁጥር 11 እስከ 12 ላይ ድህነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና። ይህ ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁን ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት ያወራን ያለ ነው። ስለ እውነተኛ መንፈሳዊ ሕይወት ማለት በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። የትኛው ጸጋ? ይሄ በክርስቶስ የተገለጠው ጸጋ። ይሄ ጸጋ ዓለማዊ ምኞትን ያስክደናል። በአሁን ዘመን ራሳችንን በመግዛት በጽድቅ መኖር እንድንችል ያደርገናል። ወደ ክርስቶስ ስንመጣ በጣም በእርግጠኝነት በሕይወታችን ውስጥ የሚሆኑ ነገሮች እነዚህ ናቸው። ዓለምን እንክዳለን። ለክፋትና ለኃጢአት ራሳችንን በፊት እንሰጥበት በነበረው መጠን አንሰጥም። ወደ እግዚአብሔር ልባችንን፣ አይምሯችንን፣ ማንነታችንን እንመልሳለን። ይሄ መንፈሳዊነት በእግዚአብሔር ጸጋ ውስጥ የሚገኝ ነው። ከዚህ ጸጋ ውጪ ይህንን መንፈሳዊነት በእኔና በእናንተ ሕይወት ውስጥ ልንለማመድ እንዲኖረን ልናደርግ የምንችልበት ሌላ መንገድ የለው። ጢሞቴዎስ አገልጋይም ነው። ጢሞቴዎስ የክርስቶስ ደቀ መዝሙርም ነው። አገልጋዮች ከመሆናችን በፊት ጌታ የእሱ ደቀ መዛሙርት እንደሆንን ነው የሚያውቀው። እግዚአብሔር ደቀ መዛሙርቱን ኢየሱስ ክርስቶስ ደቀ መዛሙርቱን ሲጠራቸው ደቀ መዛሙርቱን ጠራቸው ነው አይደል የሚለው። የተጠሩትን ደቀ መዛሙርት ነው የእሱ በማድረግ እንዲያገለግሉት ደግሞ ስልጣን የሰጣቸው። የመጀመሪያው ደቀ መዝሙራዊ ጥሪ ነው። አሁን ባለንበት ዘመን በጣም የምንቸገረው ነገር የክርስቶስ ቤተ ክርስቲያን ውስጥ የምናየው በጣም ከባዱ ነገር የእውነት በክርስቶስ በማመን ደቀ መዛሙርት የሆኑ ሰዎችን በጣም በማጣታችን ብዙ ችግሮችና ብዙ ምስቅልቅሎሾችን እንመለከታለን። ቤተ ክርስቲያን በጣም የተጋለጠች ነው። ቤተ ክርስቲያን ብዬ ስል ስለ ግርግዳው ስለ ግንቡ አይደለም የማወራው። ነገር ግን በእግዚአብሔር ስለተጠራነው ሰዎች፣ የእርሱ ስለሆንነው ሰዎች ጢሞቴዎስን እንዲያስብ የሚፈልገው ያ የተጠራበትን ማንነት። ሃይማኖት ሰዎች ለእግዚአብሔር ይሆናል ብለው የሚያስቡትን ነገር በማቅረብ ከእግዚአብሔር ጋር ለመስማማት የሚሞክሩበት መንገድ ነው። መንፈሳዊነት ግን እግዚአብሔር ከኔና ከእናንተ በውስጣችን ከሚሰራው ከአዲሱ ባህሪ ከአዲሱ ማንነት የሚጀምር ህይወት ነው። ታስታውሱ እንደሆነ አዳም በወደቀ ጊዜ ያደረገው ነገር ምንድን ነው? እሱ እግዚአብሔር ከእግዚአብሔር ተደብቆ ከዛ በኋላ ቅጠል ነው አይደል ያገለደመው። ማለት ሃይማኖት ያለው ትርጉም ራሳችንን በሆነ ነገር አሻሽለን በእግዚአብሔር ፊት ማቅረብ ነው። የትኛውም ሃይማኖት ማለት በቃ እግዚአብሔር እርቃንህን እንደሆንክ ማን ነገረህ አለው የሚለው የኃጢአት ውድቀት ያመጣበት ጣጣ ነው አይደለ? ሁልጊዜ ኃጢአታችንን ለማሸነፍ እኔና እናንተ የምናደርጋቸው ትግሎች አሉ አይደለ? ኃጢአታችንን ሊያሽርልን ሊያሻሽልልን የሚችሉ ነገሮች። ነገር ግን እግዚአብሔር በእኔና በእናንተ ህይወት ውስጥ የሚያደርገው ያ አዲስ ፍጥረትነት፣ የመንፈስ ቅዱስ ስራ፣ እሱ በእኔና በእናንተ ህይወት ውስጥ እውነተኛ መንፈሳዊነትን ይሰራል፣ ይፈጥራል። ይህ መንፈሳዊነትን መለያውን ስንመለከት ቁጥር አሁን ባነበብኩት አንደኛ ጢሞቴዎስ ምዕራፍ 6 ላይ ቁጥር 3 ላይ እንደዚህ ብሎ ይናገራል። በአዲሱ መደበኛ ትርጉም አነበዋለሁ። ማንም የሐሰት ትምህርት ቢያስተምር ከጌታችን ከኢየሱስ ክርስቶስ ጤናማ ቃልና እውነተኛ መንፈሳዊነትን ከሚያጎለብት ትምህርት ጋር የማይስማማ ቢሆን፣ የኢየሱስ ክርስቶስ ጤናማ ቃል ከጌታችን ከኢየሱስ ክርስቶስ ጤናማ ቃልና እውነተኛ መንፈሳዊነትን ማለትም የእውነተኛ መንፈሳዊነት ተቃራኒ ምንድን ነው ተብሎ ጳውሎስ ቢጠየቅ፣ የመጀመሪያው ነገር ከክርስቶስ ኢየሱስ ጤናማ ከሆነው አስተምህሮ ተቃራኒ የሆኑ የትኛዎቹም ነገሮች እውነተኛ መንፈሳዊነት ተቃራኒ ነው ማለት ነው። ኢየሱስ ክርስቶስ ራሳችንን በመካድ መስቀሉን በመሸከም ዕለት ዕለት እንድንከተለው ይፈልጋል አይደለ? እኔና እናንተን ግን ለስጋዊ ለምድራዊ ለዓለማዊ ነገር የሚያነሳሳንን ነገር በክርስቶስ ስም ቀላቅለው የሚሰጡን ካሉ ለእውነተኛ መንፈሳዊነት እኔና እናንተን የሚያቀርብ የሚያዘጋጅ አይደለም ማለት ነው። ጤናማው ትምህርት እርሱን በመፈለግ ጤናማው ትምህርት ከእርሱ ጋር አብሮ በመጓዝ ጤናማው ትምህርት ዋጋ የሚጠይቀውን የእግዚአብሔርን መንግስት ጥሪ በመቀበል በብዛት አሁን ባለንበት ዘመን ለአማኙ ማህበረሰብ በጣም ትልቁ ተግዳሮት በጣም የክርስቶስ ያልሆነ ጤናማ ያልሆነ ትምህርት ነው። በጣም ትልቁ ችግር። ምክንያቱም ሰዎች ለራሳቸው ፍላጎት በጣም ለመኖር ይፈልጋሉ። የራሳቸውን ምኞት ሆነው መገኘት ስለሚፈልጉ ያንን እንዲያደርጉ ሊያስችላቸው የሚችል የትኛውንም ነገር ከማድረግ ወደኋላ አይሉ። ስለዚህ የመጀመሪያውን መለያቸውን ስንመለከት ቁጥር 3 ላይ እንዳነበብኩት የሐሰት ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ ጤናማ ቃልና እውነተኛ መንፈሳዊነትን ከሚያጎለብት ትምህርት ጋር የማይስማማ እና እናንተን ልባችንን ሐሳባችንን መያዝ ያለበት ከክርስቶስ ትምህርት ጋር ሊያስማማን የሚችል የክርስቶስ ትምህርት ሁልጊዜ ዋጋ የሚጠይቅ ነው። በብዛት በተደጋጋሚ እዚህ ስፍራ ላይ ሁልጊዜ የምለው ነገር አለ። በጣም ኢየሱስ ክርስቶስ ሲጠራን የጠራን ጥሪ መስቀልን በመሸከም ዕለት ዕለት ነው። በቃ ዕለት ዕለት መከተል በጣም ዋጋ የሚጠይቅ ነገር ነው። ዛሬ መስቀሉን ተሸክመን መጥተን ሰኞ የሆነ የሚያምር ቦታ አስቀምጠ ነው ተመልሰን ደግሞ ሄደን ብድግ አድርገን ይዘ ነው የምንመጣው አይደለም። በቃ ዕለት ዕለት መለያችን ስለሆነ ማለት ነው። ፈሪሳውያኑ በጣም ሃይማኖተኞች ነበሩ እኮ በዛ ዘመን የነበሩ ፈሪሳውያን ኢየሱስ ክርስቶስ በዛ በምድር ላይ በነበረበት ጊዜ ሲመላለስ በጣም እነሱ ለእግዚአብሔር እንደቀረቡ ያስቡ ነበር። ኢየሱስ ክርስቶስ ሲመለከታቸው እነዚህ ሰዎች የሚላቸው ነገር ምንድን ነው? እሱ እናንተ በኖራ የተለሰናችሁ መቃብሮች ናችሁ ማለት፣ ውጩ ያማረ ውስጡ ግን የሞተ ማለት። እነዚህ ሰዎች በጣም እናቃለን ብለው ያስቡ ነበረ። ነገር ግን መጻሕፍት ስለማን እንደሚናገሩ እንኳን የማያስተውሉ ሰዎች ነበሩ። ወገኖቼ እናውቃለን ብለን ስተን እንዳንገኝ እግዚአብሔር ይጠብቀን። እውነተኛው መንፈሳዊነት ልናውቀው የሚገባን እርሱን በማወቅ የሚጠበቅ ሕይወት ነው። እውነተኛው መንፈሳዊነት ወገኖቼ ያለኝ ይበቃኛልን የሚያውቅ ነው። እዛው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ ምን ብሎ ይናገራል? ነገር ግን እውነተኛ መንፈሳዊነት ባለን ነገር ጋር ከመርካት ጋር ትልቅ ትርፍ ነው። ያለኝ ይበቃኛል። ሰው በባህሪው እኮ ይበቃኛል አያውቅም አይደለ? ትንሽዬ ባለው ላይ ትንጥዬ መጨመር፣ አሪፍ ስልክ ይዘን ሌላ አሪፍ ስልክ ሲወጣ ያቺን አሪፍ ስልክ ማግኘት። ፊልጵስዩስ ምዕራፍ 4 ቁጥር 11 ላይ ይህን የምለው ስለቸገረኝ አይደለም፣ ምክንያቱም በማንኛውም ሁኔታ ውስጥ ያለኝ ይበቃኛል ማለት ተምሬያለሁ። ራስን መግዛት፣ እውነተኛ መንፈሳዊነት ራስን ከመግዛት ጋር የሆነ አሪፍ መኪና ያሳያችኋል እና የሆነ የእናንተ መኪና እንትኑ ዲስፕሌይ የለው፣ ያኛው ግን ዲስፕሌይ አለው። ዲስፕሌዩን አሳይተው ይችን ብትጨምርበት የሆነ ነገር ይሻሻልልሃል አይነት ነገር ማለት ነው። የተቀበልነው ጸጋ በጣም በቂ ነው። ችግሩ ምንድን ነው? እሱ ከእሱ ጋር ያለን ግንኙነት ቅድም ያለው ነው ማለት፣ ከእሱ ጋር ያለን ግንኙነት ለመንፈሳዊ ህይወታችን ወሳኝነት አለው። ከእሱ ጋር ጤናማ ነገር ሲኖረን በሌላው ነገር ላይም ጤናማ የሆነ ነገር ይኖረናል። መጽሐፍ ቅዱስ ሰው ከእግዚአብሔር ጋር እኮ ከተስማማ ከጠላቱ ጋርም በሰላም ይኖራል ይላል። ኢማጂን ከእግዚአብሔር ጋር ከተስማማ ከጠላቱ ጋር መኖር ይችላል። ባለፈው ስለ ዳንኤል ስናወራ ነበር። ዳንኤል እግዚአብሔርን የሚፈልግ ሰው ስለነበረ አንበሶች ጉድጓድ ውስጥ ወድቆ እንኳን አንበሶቹ አልጎዱትም ይላል አይደል? በጣም ከእግዚአብሔር ጋር የተስማማ ሰው ስለነበረ ያለኝ ይበቃኛል ብለን ለማለት ጸጋው እኔና እናንተን መውረስ መቻል አለበት። ሔዋን የዛፉን ፍሬ እኮ ስትበላ በጣም ያሰበችው ነገር የእግዚአብሔርን በቂ አለመሆን ያሰበች ይመስለኛል። እግዚአብሔር በቂ ቢሆን ኖሮ ስለ ዛፉ ፍሬ አታስብም ነበር። በጣም መጥቶ ክፉ ዘር ነው የዘራባት አላል ሰይጣን፣ እንደው ከዛፉ እንዳትበሉ ተብላችኋልን? ታውቃለች፣ እንዳልተባለ ታውቃለች። ግን እግዚአብሔር በቂ ቢሆን ኖሮ ያንን ጥያቄ እንኳን መልሳ ራሷን አትጠይቅም ነበር። ወገኖች ያለኝ ይበቃኛል ብለን ስንል በብዙ ዛፎች መካከል አንድ ዛፍ እኮ አትብሎ የተባለው እኮ በብዙ ዛፎች መካከል ኢየሱስ ክርስቶስ ምድረ በዳ ላይ እርቦት እያለ ምንም በሌለበት ምድር ውስጥ ድንጋይን ዳቦ አድርግ ተብሎ ተፈተነ። ሁለቱን እስቲ አነጻጽሩት። በብዙ ዛፎች መካከል አንድ ዛፍና ምንም በሌለበት ምድረ በዳ ውስጥ ደግሞ ድንጋይን መለወጥ የሚችል ችሎታ ያለው ማለት ነው። የጌታ የእሱ ጥሪ ዋናው ነገሩ የአባቱን ፈቃድ ማድረግ ነው አይደለ? የአባቱን ፈቃድ ማድረግ ከምንም ነገር በላይ ስለሆነ ከእግዚአብሔር አፍ በሚወጣ ቃል እንጂ አይደለ? ሰው በእንጀራ ብቻ አይኖርም። በቃ እግዚአብሔር ለካስ በቂ ሲሆን ምግብም ላያስፈልገንም ይችላል። እውነት ነው ደግሞ አይደለ? እነ ጴጥሮስን እነ ዮሐንስን እነ ያዕቆብን ታስታውሳላችሁ። የማቴዎስ ወንጌል ምዕራፍ 17 ላይ የመገለጥ ተራራ በሚለው በዛ ቦታ ላይ ጌታ በዛ በተራራው ላይ ወስዷቸው ኢየሱስን በተመለከቱት ጊዜ ዮሐንስ ማን ነው ኢየሱስ ሙሴ እና ኤልያስ ሲያወሩ ይሰሙ ነበረ። ሳያስቡትም ደመና በመካከላቸው መጥቶ ጋረዳቸው ይላል። ከዛ በኋላ ምን እንደሆነ እንኳን አያውቁ። ሲነሱ ግን ምንድን ነው ያሉት? ለእኛ በዚህ መሆን ይሻለናል። ለምን? የእሱ መገኘት ከምንም ነገር በላይ ስለሆነ ማለት ነው። ይበቃኛል የሚያስብለውን ጸጋ ሊያሰጠን የሚችለው የእርሱን ማንነት መጠጋታችን ነው። ይሄ መንፈሳዊነት ወገኖች ከቁሳዊነት ባሻገር ማየት እንድንችል ይረዳናል። የተዘራውን ዘር ምሳሌ ስንመለከት ኢየሱስ ክርስቶስ በእሾህ መካከል የተዘራው ዘር ቃሉን ሰምቶ ለዚህ ዓለም መጨነቅንና በብልጽግና ሐሳብ በመታለል ታንቆ ያላፈራን ሰው ይመስላል። ያለኝ ይበቃኛል ብለን ስንል ወደ ዓለም ያመጣነው ምንም ነገር የለም ብሎ ጳውሎስ እንደተናገረው በማይሞላ ምኞት የትኛውንም ያህል ምኞታችንን የትኛውንም ያህል ብንሰጠው አይሞላ። ሰባኪው እንዳለው ነው፣ ልባችን ውስጥ ያለ ትልቅ አንድ ቀዳዳ አለ። ያ ቀዳዳ ዓለምን ሁሉ እንኳን ወስደን ብንከትበት አይሞላም። ኢየሱስ ካልገባበት የሚሞላ አይደለም። እዚህ ጋር ያለው ክፍተት ወገኖቼ፣ እሱን በመፈለግ በጉልበታችን በጥረታችን ሳይሆን በእርሱ ጸጋ አማካኝነት። ሶስተኛው ፈጠን ፈጠን እያልኩ እናገራለሁ። እግዚአብሔር ሰው ሆይ አንተ ግን ከዚህ ሁሉ ሽሽ። እንግዲህ እውነተኛው መንፈሳዊነት የምንሸሸውም ነገር አለ። ባለፈው ታስታውሱ እንደሆነ በሁለተኛ ዜና በሁለተኛ ነገሥት ላይ የተመለከትነው ሀሳብ ላይ እግዚአብሔርን ስለመፈለግ ስናነሳ እግዚአብሔርን የማንፈልግ ከሆነ ሌላ ነገር እንፈልጋለን። የሆነ የማንፈልገው ነገር ከሌለ የሆነ የምንፈልገው ነገር አለ። የምንፈልገው ነገር ሲኖር ደግሞ የምንሸሸው ነገር አለ። አዎ፣ የክርስትናችን በጣም ቁልፉ ነገር ከእግዚአብሔር ጋር ያለን ግንኙነት ነው። ስለዚህ ጳውሎስ ጢሞቴዎስን የሚለው ነገር ምንድን ነው? እሱ ከዚህ ሽሽ። ከየትኛው? ከነዚህ ከላይ ካነሳናቸው ነገሮች ሽሽ። ጽድቅን መፈለግ ሸሽተን ጽድቅን መፈለግ መቻል አለብን። እውነተኛ መንፈሳዊነት ከመሸሽ ጋር የተገናኘ ነው። ስጋዊ ከሆነ ክፉ ምኞት፣ ከገንዘብ ፍቅር፣ ከዓለማዊ ምኞት፣ ከዝሙት፣ ከተለያየ እግዚአብሔርን ከማያከብሩ ነገሮች፣ የመንፈሳዊ ሕይወት ጉዟችንን ከሚያደናቅፉን ከየትኛዎቹ ነገሮች እኔና እናንተ እንድንሸሽ መጽሐፍ ቅዱሳችን በተለያየ ቦታ ላይ ይናገራል። ከማያምኑ ሰዎች ጋር አግባብ ባልሆነ መንገድ አትጠመዱ። ወገኖቼ መንፈሳዊ ህይወታችንን ሌላው የሚበላብን ነገር ምን ታውቃላችሁ? በጣም በማይሆን አካሄድ ከሌሎች ሰዎች ጋር ስንገናኝ፣ ስንጠመድ፣ መንፈሳዊ ህይወታችንን የሚጎዱ አላ በጣም ጤናማ ያልሆነ ኢንቫይሮመንት። አንዳንድ የስራ ቦታዎች እኮ ኢንቫይሮመንቱ ጥሩ ስለማይሆን የምንለብሳቸው ልብሶች፣ የምናደርጋቸው ማስኮች፣ ጓንቶች አሉ አይደለ? ምክንያቱም ያ አካባቢው ሊጎዳን ስለሚችል ማለት ነው። መንፈሳዊ ነገርም ያናን አይነት ጥንቃቄ ይፈልጋል። ራሳችንን የምናሻሽበት፣ ራሳችንን የምናቀርብበት፣ ከወጣትነት ክፉ ምኞት ሽሽ፣ በንጹህ ልብ ጌታን ከሚጠሩ ጋርም ጽድቅን፣ እምነትን፣ ፍቅርን፣ ሰላምን ተከታተን። የምንሸሸው ነገር ካለ የምንከተለው ነገር አለ። ከዝሙት ሽሹ። ሰው የሚሰራው ኃጢአት ሁሉ ከአካሉ ውጪ ነው። ዝሙትን የሚፈጽም ግን በገዛ አካሉ ላይ ኃጢአትን ይሰራል። ስለዚህ ወዳጆች ሆይ ከጣዖታት አምልኮ ሽሹ። መሸሽ ፈሪነት ሳይሆን በክርስትና መሸሽ የሚገባውን መሸሽ ጀግንነት ነው። አሜን አሜን ያስብላል። በደንብ ሸሽቶ ጀግና የሚባል የለም አይደለ? ዮሴፍን ታስታውሳላችኋል። የጲጤፋራ ሚስት ባስጨነቀችው ጊዜ ላዩ ላይ የነበረውን ልብስ ጥሎላት ምን አደረገ ይላል? ሸሸ። የዚህ ዘመን ሰዎች ቢያዩት እሱን በጣም ፋራ ነው የሚሉት። እንዲህ የመሰለ ኦፖርቹኒቲ አግኝቶ ብለው ያስባሉ። ግን ዮሴፍ በጣም ጀግና ነበረ። በቃ ወንድ እናቱ የወለደችው ተብሎ የሚባል ማለት ነው። ምክንያቱም መሸሽ የሚገባውን ያወቀ፣ መንፈሳዊነት ምን እንደሆነ የገባው። የዚህ ዘመን አራድነት በጣም አሪፍ አይደለም። ይቅርታ አድርጉልኝ እዚህ ጋር ቆሜ ይህን ቃል በመጠቀሜ። በጣም ከእግዚአብሔር ይልቅ ያወቁ የሚመስላቸው ሰዎች ማለት ነው። እግዚአብሔር ከእንደዛ አይነት ማስመሰል ይጠብቀን ወገኖች። መንፈሳዊነታችን ማንዳፈረውን ነገር መዳፈር የማይገባንን እንዳንዳፈር እንድንጠነቀቅ ያደርገናል። አራተኛውና የመጨረሻው ሀሳብ እውነተኛ መንፈሳዊነት እንደዚህ ይላል። የእግዚአብሔር ሰው ሆይ አንተ ግን ከዚህ ሁሉ ሽ ጽድቅን፣ እውነተኛ መንፈሳዊነት፣ ህይወትን፣ እምነትን፣ ፍቅርን፣ ትዕግስትንም ገርነትንም ተከታተል። መከተል ነው የእግዚአብሔር ሰው መለያው። የሚከተለው ነገር አለ። የእግዚአብሔር ሰው መታያው፣ መታወቂያው የሚከታተላቸው ነገሮች አሉ። ጽድቅ፣ የተለየንበትን፣ የተቀደስንበትን፣ እውነተኛ መንፈሳዊነት፣ እግዚአብሔርን ለመምሰል የሚያስችለንን አቅም የምናገኝበትን። መጽሐፍ ቅዱሳችን በተለያየ መልኩ እነዚህን ነገሮች ይናገራል። ፍቅር የእግዚአብሔርን ባህሪ መግለጫ ማሳያ ነው። ይሄ መንፈሳዊ ህይወት የምንከተለው ነገር የህይወታችን ማዕከል እንዲሆን እግዚአብሔር ይፈልጋል። እኔና የእናንተ ህይወት የተጠራው እርሱን በመምሰል እርሱን በመከተል እርሱን ለማክበር ተጠርተናል። እውነተኛ መንፈሳዊነት ስለ እግዚአብሔር በርቀት ባለ እውቀት ሳይሆን ተጠግተን የእሱ ህይወት ተካፋዮች እንደሆንን የምናሳይበት እውነተኛ የሆነ የህይወት ጉዞ ነው። ወገኖች፣ እኔና የእናንተ ህይወት የተጠራ ነው ለእንደዚህ አይነት መንፈሳዊነት ነው። ከክርስቶስ ትምህርት ጋር ከማይስማማ ከየትኛውም ነገር እንድንርቅ፣ ነገር ግን እግዚአብሔር እንድንከተለው የሚፈልገውን ነገር እንድንከተል እግዚአብሔር ይርዳን። እንጸልያለን።